ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 26 2014 ዓመተ ምህረት ዝግጅታችን ጀመረ።
ኢትዮጵያ ውስጥ ያለ የመቀንጨር ችግር ኢትዮጵያን 16% ጂዲፒዋን ኮስት ያደርጋታል የሚል ጥናት ሁሉ ወጥቷል።
ሜላት ዮሴፍን ነው የሰማናት። ለህፃናት የሚሆኑ ምግቦችን የሚያመርተው ቪታ ባይት ድርጅት መስራቾች መካከል አንዷ ናት። ስለ ህፃናት ምገባ የሚያስተምር መጽሐፍ ተባባሪ ጸሐፊም ናት። የምሽቱ እንግዳችን አድርገናታል። የግብረ ገብ ትምህርት ለተማሪዎች መሰጠት የሚያስፈልግበት ዓላማ ምንድን ነው?
ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን የሆነ የተፈጥሯዊ እውቀት የሚትዩ አለ አይደለ? ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሊዎች የጠፉት።
ዶክተር በድሉ ዋቅጅራን የሰማችኋቸው በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ ናቸው። እነዚህንና ሌሎች ዘገባዎችን ለምሽቱ ይዘንላችኋል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማስተላልፍላችሁ ደረጀ ደስታ ነኝ። በጋምቢያ ትናንት ቅዳሜ በተካሄደ ምርጫ በሰፊ ልዩነት እየመሩ ያሉት ፕሬዚደንት አዳማ ባሮ ሊያሸንፉ እንደሚችሉ ከበርካታዎቹ የምርጫ አካባቢዎች ቀድመው የተለቀቁ የድምፅ ውጤቶች ማመልከታቸው ተነገረ። ትንሿ የምዕራብ አፍሪካ አገር ጋምቢያ ለ22 ዓመት የገዟትን የቀድሞ ፕሬዚዳንቷን ያያ ጃሜን እንደ አውሮፓ አቆጣጠር በ2016 በተካሄደ ምርጫ ከሸኘች ወዲህ ይሄኛው የመጀመሪያው ምርጫ መሆኑ የተገለጸ ሲሆን የምርጫው ፍጻሜ አገሪቱ ወደ ተረጋጋ የዲሞክራሲ ስርዓት ለመሸጋገር አለመሸጋገሯ የሚታይበት ይሆናል ተብሏል። የ56 ዓመቱ ፕሬዚደንት አዳማ የተወዳደሩት ለፕሬዚደንት እጩነት ከቀረቡት 5 ተፎካካሪዎች ጋር መሆኑም ተነግሯል። 2.5 ሚሊዮን ከሚሆነው የአገሪቱ ሕዝብ ለመምረጥ የተመዘገበው ወደ 1 ሚሊዮን የሚጠጋ መሆኑን ሮይተርስ ዘግቧል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እና የሩሲያው ፕሬዝደንት ቭላድሚር ፑቲን በሩሲያና ዩክሬን ድንበር አካባቢ በሰፈነው ውጥረት ዙሪያ የፊታችን ማክሰኞ እንደሚነጋገሩ ተገለጸ። ክሬምሊን እና ዋይት ሀውስ በየፊናቸው ትናንት ቅዳሜ ባወጡት መግለጫ ስብሰባው በሁለቱ መሪዎች መካከል ማክሰኞ ምሽት እንደሚካሄድ አስታውቀዋል። ዋይት ሀውስ በመግለጫው ፕሬዝደንት ባይደን ሩሲያ በዩክሬን ድንበር አቅራቢያ የምታደርገው ወታደራዊ እንቅስቃሴ ዩናይትድ ስቴትስን የሚያሳስባት መሆኑንና እንዲሁም የዩክሬን ሉዓላዊነትና የግዛት አንድነት እንዲጠበቅ የምታደርገውን ድጋፍ በድጋሚ ያረጋግጣሉ ብሏል። ሩሲያ በዩክሬን ድንበር አካባቢ ከምታደርገው ወታደራዊ ግንባታ በተጨማሪ ከክሬምሊን የወጣው መግለጫ እንዳመለከተው ባይደን እና ፑቲን ባለፈው ሰኔ በተካሄደው የጄኔቭ ጉባኤ ላይ ተገናኝተው የደረሱባቸውን ስምምነቶች አፈጻጸም ላይ እንደሚነጋገሩ አመልክተዋል። ፕሬዚደንት ባይደን ከትናንት በስቲያ አርብ ለጋዜጠኞች በሰጡት መግለጫ ሩሲያ በዩክሬን ድንበር አቅራቢያ ያለውን ውጥረት በማባባስ ለሳምንታት የምታደርገውን የሰራዊትና የመሳሪያ ክምችት እጅግ በጣም አስቸጋሪ ከሆነ ሁኔታ ውስጥ የሚከታት መሆኑን የሚያሳስቧት ብዙ ጠቃሚ ነገሮችን ሲያዘጋጁ የቆዩ መሆኑን ተናግረዋል። የሩሲያ እንቅስቃሴ ዩክሬንን ለመውረር ማቀዷን የሚያሳይ ነው የሚል ስጋት በምዕራባውያን ዘንድ ያለ ሲሆን በቅርቡ በተደረገው የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ ተነስቷል። ሩሲያም በበኩሏ ዩናይትድ ስቴትስ እና ዩክሬን የራሳቸውን ጥቃት አስቀድመው ይሰነዝሩብኛል የሚል ስጋት እንዳላት መግለጿ በዘገባው ተመልክቷል። የሩሲያ የውጭ ጉዳይ አማካሪ ዩሬ ዮሻኮቭ ባለፈው አርብ ለጋዜጠኞች እንደተናገሩት በሁለቱ መሪዎች ስብሰባ ፕሬዚደንት ፑቲን ኔቶ ወደ ዩክሬን የማይስፋፋ መሆኑን በማረጋገጥ ፕሬዚደንት ባይደን ዋስትና እንዲሰጧቸው ይጠይቃሉ ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ከፍተኛ የመከላከያ ባለስልጣናት ቻይና ከቅርብ ጊዜ ወዲህ ከድምጽ እጅግ የፈጠኑ ናቸው የተባሉትን የሃይፐርሶኒክ የጦር መሳሪያዎችን ጨምሮ በወታደራዊ ጦር መሳሪያ ግንባታ እየላቀች መምጣቷን ያመኑ መሆናቸው ተገለጸ። ይሁን እንጂ ይህ ዩናይትድ ስቴትስን አያሰጋትም ሲሉ የመከላከያ ሚኒስትሩ ሎይድ ኦስተን ትላንት ቅዳሜ ካሊፎርኒያ ውስጥ በሲሚ ቫሊ በተካሄደ የሪጋን ብሔራዊ የመከላከያ ፎረም ላይ ተናግረዋል። አሜሪካ ውድድርን የምትፈራ አገር አይደለችም ያሉት መከላከያ ሚኒስትሩ ቤጂንግ ዩናይትድ ስቴትስን ለማስፈራራት ወይም እንድትሰጋ ለማድረግ የምታስብ ከሆነ ያ በፍጹም ሊሆን የማይችል ነገር ነው ብለዋል። አሜሪካ ውድድርን የምትፈራ አገር አይደለችም ያሉት መከላከያ ሚኒስትሩ ቤጂንግ ዩናይትድ ስቴትስን ለማስፈራራት ወይም እንድትሰጋ ለማድረግ የምታስብ ከሆነ ያ በፍጹም ሊሆን የማይችል ነገር ነው ብለዋል። ሚኒስትሩ በታይዋን ጉዳይ ላይ ዩናይትድ ስቴትስ ያላት አቋም ሁኔታዎች እንዲለወጡ ለማድረግ ሳይሆን ከቻይና ጋር በግልጽ መነጋገር የሚቻልበትን መንገድ ለማመቻቸትና በተሳሳተ ስሌት ቻይና ሌላ እርምጃ እንዳትወስድ ለማሳሰብ ነው ብለዋል። የዩናይትድ ስቴትስ ወታደራዊ ጠበብትና ባለስልጣናት ቤጂንግ የተበለጠችበትን የወታደራዊ አቅም በማጥበብ በዓለም ላይ በጦር መሳሪያ የላቀችውን ዩናይትድ ስቴትስን በድንገት ለማስደንገጥ እየተዘጋጀች መሆኑን ለወራት ሲናገሩ መቆየታቸውን አስታውሰዋል። የዩናይትድ ስቴትስ ኤታ ማጆር ሹም ጄኔራል ማርክ ሚሊ ቻይና ባለፈው ዓመት ያደረገችው የሃይፐርሶኒክ መሳሪያ ሙከራ ሩሲያ እንደ አውሮፓ አቆጣጠር በ1950 በዓለም ለመጀመሪያ ጊዜ ካደረገችውና ለአስርት ዓመታት በበላይነት ይዛው ቆይታው ከነበረው የጠፈር ሳተላይት ጋር የተመሳሰለ ነው ብለዋል። ባለፈው ወር የወጣው የፔንታገን ሪፖርት እንደሚያሳየው ቤጂንግ ዩናይትድ ስቴትስን በመወዳደር በብርቱ የተፈታተነች ሲሆን እንደ አውሮፓ አቆጣጠር በ2030 ቢያንስ 1000 የኒውክለር የጦር መሳሪያዎች እንደሚኖሯት አመልክቷል። ከ100 አገሮች በላይ በድረገጽ የሚሰባሰቡበት በባይደን አስተዳደር ድጋፍ የሚካሄድ የዲሞክራሲ ጉባኤ በሚቀጥለው ሳምንት ሐሙስና አርብ፣ ቅዳሜ ዳር 30 እና ታህሳስ 1 ቀን እንደሚደረግ ተገለጸ። አምባገነንነትን ለመከላከል ሙስናን መዋጋትና የሰብአዊ መብቶችን እንዲከበሩ ማስተዋወቅ የጉባኤው 3 ዋና መነጋገሪያዎች መሆኑንም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። ጉባኤው የሚካሄደው በዩናይትድ ስቴትስ ውስጥ የዲሞክራሲ ተቋማት አደጋ ላይ እየወደቁ መሆናቸው እየተነገረ ባለበት ጊዜና የጉባኤው ተሳታፊ አባል ሆነው የሚመጡ በአምባገነንነትና ሰብአዊ መብትን በመጣስ የሚከሰሱ እንደ ህንድ፣ ፊሊፒንስና ሆላንድ የመሳሰሉ አገሮች በተጋባዥነት መገኘታቸው ጥያቄ ባስነሳበት ወቅት መሆኑም በዘገባው ተገልጿል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 26 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ አጠር ያለ ዘገባ እንወሰዳችሁ። በዓለም ዙሪያ በድህነት፣ በረሃብ፣ በጦርነት፣ ኮቪድ-19 ባስከተለው ተጽዕኖና በሌሎች በርካታ ችግሮች የሚሰቃዩ 183 ሚሊዮን ሰዎችን ለመርዳት 41 ቢሊዮን ዶላር ያስፈልጋል ሲል የተባበሩት መንግስታት ድርጅት አስታውቋል። እንደ አውሮፓውያን የቀን አቆጣጠር የ2022 የዓለም አቀፍ የሰብአዊ እርዳታ እቅድ ይፋ መደረጉን አስመልክቶ ሊሳ ሽላይን ከጄኔቫ ያደረሰችን አጠር ያለ ዘገባ አለ። ስምንሽ የቆየ እንደሚከተለው ታቀርበዋለች።
የተባበሩት መንግስታት ድርጅት ባለስልጣናት ያወጡት ሪፖርት እንደሚያሳየው በመጪው የፈረንጆቹ አዲስ ዓመት በዓለም ዙሪያ የሚገኙ 274 ሚሊዮን ሰዎች አስቸኳይ እርዳታ ያስፈልጋቸዋል። ይህም አሁን እያገባደድ ነው ካለው ዓመት ጋር ሲነጻጸር በ17% ብልጫ ያሳያል። የመንግስታቱ ድርጅት የአስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ የእርዳታ ፈላጊዎች ቁጥር ያሻቀበው ለረጅም ጊዜ በዘለቁ ግጭቶች፣ የፖለቲካ አለመረጋጋት፣ የኢኮኖሚ መውደቅ፣ የአየር ንብረት ለውጥ እና በኮቪድ-19 ወረርሽኝ ምክንያት መሆኑን ይናገራሉ።
There are 45 million people at risk of famine worldwide. 1%
በዓለም ዙሪያ 45 ሚሊዮን ሰዎች የረሃብ አደጋ ውስጥ ናቸው። አንድ ከመቶ የሚሆኑ የሰው ልጆች ከመኖሪያ ቤታቸው ተፈናቅለዋል። በዚህ ውስጥ ደግሞ ሴቶችና ልጃገረዶች የበለጠ ስቃይ ይደርስባቸዋል። ልክ በጦርነት ውስጥ የበለጠ ስቃይ የሚደርስባቸው ንጹሃን ዜጎች እንደሆኑት ማለት ነው።
ግሪፊትስ አክለው ሰብአዊ እርዳታ አሁን ያሉትንና አዲስ እየተፈጠሩ ያሉ ችግሮች የሚያስከትሏቸውን አስከፊ ተጽዕኖች ሊቀንስ ይችላል ይላሉ። እንደ ምሳሌም በደቡብ ሱዳን በዚህ አመት ለረሃብ ተጋልጠው የነበሩ ግማሽ ሚሊየን ሰዎች በተባበሩት መንግስታት ድርጅት እርዳታ መትረፋቸውን የገለጹ ሲሆን የእርዳታ ሰጪ ድርጅቶች በየመን 10 ሚሊየን ለሚሆኑ ሰዎች የጤና አገልግሎት መስጠታቸውንና በሚያንማር በሚሊዮኖች የሚቆጠሩ ሰዎች ገዳይ ለሆኑ በሽታዎች መከላከያ ክትባት ማድረሳቸውን ጨምረው ጠቅሰዋል።
ስመኝሽን እናመሰግናለን። ወደ ተከታዩ ዘገባ እንሰዳችሁ። ህጻናት ከተወለዱ ጊዜ ጀምሮ ባሉት የመጀመሪያዎቹ 1000 ቀናት ውስጥ ከፍተኛ የሆነ የተመጣጠነና አልሚ ምግብ እንደሚያስፈልጋቸው የስነ ምግብና የጤና ባለሙያዎች ያስረዳሉ። ይህ ሳይሆን ሲቀር ደግሞ በአካልና በአእምሮ የቀነጨረ ትውልድ እንደሚፈጠርና ይህም አጠቃላይ ማህበረሰብን እንደሚጎዳ ይነገራል። ላለፉት 5 አመታት በዚህ ዙሪያ እየሰሩ ያሉት ሜላት ዮሴፍና አጋሯ ህሊና በለጠ የተለያዩ ምርቶችን በማዘጋጀት ስለ ህፃናት አመጋገብ የሚያስረዳ መጽሐፍ በመጻፍ ሲያስተምሩ የቆዩ ሲሆን በቅርቡ አልሚ የሆነ ዱቄት በማምረት ለገበያ እንዲያቀርቡ ፈቃድ አግኝተዋል። ምርቶቻቸውም በሀገር ውስጥ በተለያዩ ምክንያቶች ለተፈናቀሉ ወገኖች እየደረሱ እንዳሉ የድርጅቱ ስራ አስኪያጅና መስራች ሜላት ዮሴፍ ለአሜሪካ ድምጽ ገልጻለች። ከእንግዶቻችን ጋር ቆይታ ያደረገችው ኤደን ገረመው ስትሆን ወይዘሮ ሜላት ስለ ድርጅታቸው እንቅስቃሴ ከሚያስረዱበት ዝግጅት ይጀምራል።
ኢታባይት በ2015 መስከረም ላይ የተቋቋመ ድርጅት ነው። ስንጀምር የስርዓተ ምግብ በተለይም 1000 ቀናት ከእርግዝና እስከ 2 አመት ያለውን ጊዜ ላይ በየምግብ አዘጋጃጆች የተደገፈ የስርዓተ ምግብ ትምህርት አገልግሎት ለመስጠት ነበረ። ከዛ እንግዲህ የቆየን ስንሄድ ወደ ስራችን እያሰፋን አሁን ላይ ስርዓተ ምግብ ትምህርትና እንዲሁም ደግሞ ሰው በቀላሉ ሊያገኛቸው የሚችላቸው ግን የምግብ ይዘታቸው ጥሩ የሆነ ምግቦችን ኮሚኒቲ እያደረግን ለገበያ የማቅረብ ስራ ላይ ነው የምንገኘው።
እንግዲህ የህጻናት አልሚ ምግብ ሲባል ምን ምን ማካተት አለበት?
እንግዲህ የተመጣጠነ ምግብ ወይም አልሚ ምግብ የሚባለው የሚያስፈልገው ምንድን ነው? የሰው ልጅ በተለይ ህጻናት ለማደግ በአእምሮም በአካልም ለማደግ አንዱ የሚያስፈልጋቸው ነገር የተመጣጠነ ምግብ። ያንን ካላገኘን አንደኛ ኢትዮጵያ ውስጥ አሁን ከፍተኛ የሆነ የህጻናት ሞትም አለ በምግብ እጥረት ምክንያት የሚከሰት። ከዛ ቀጥሎ ደግሞ እድገታችን መቀንጨር የምንለው ዋነኛ ችግር አለ። መቀንጨር ማለት በአካልም በአይምሮም ማደግ በሚጠበቅብን ደረጃ አለማደግ ማለት ነው። በዚህ ችግር የተጠቃ ህፃን ሲወልድም በዚህ ችግር የተጠቃ ህፃን የመውለድ እድላቸው በጣም ከፍተኛ ነው። ከዛ በዚህ ችግር የተጠቁ ሰዎች በምንም አይነት ህክምና ወደኋላ መኒሰሽ ማከም አትችልም። መጀመሪያ ላይ ነው ፕሪቬንት ለማድረግ መሰራት ያለበት። መጀመሪያ ላይ ለማስቀረ በተቻለን አቅም የተመጣጠነ ምግብ ሰተን ሙሉ በአካል በአይምሮ እንዲያድጉ ለማድረግ መሞከር ነው ያለብን፣ መስራት ነው ያለብን። የዚህ ችግር ተያይዞ ትምህርት ላይ ስራ ላይ በአግባቡ መስራት ያለመቻል፣ የአቅም መድከም፣ ትምህርታችንና አይምሯችን በሚገባው ደረጃ ስለማናድግ የመቀበል ችግር። ከዛ ይሄ ቀስ እያለ ወደ አገር ኢኮኖሚ ይሄዳል ማለት ና አሁን ኢትዮጵያ ውስጥ ያለ የመቀንጨር ችግር ኢትዮጵያን 16% ጂዲፒዋን ኮስት ያደርጋታል የሚል ጥናት ሁሉ ወጥቷል። ከፍተኛ የሆነ ጫና አለው በግለሰብ ላይም በአገርም ላይ። ምግብ የተመጣጠነ ነው የምንለው እንግዲህ አይነቶች የሚባሉ አሉ። ጥራጥሬ አለ፣ አትክልትና ፍራፍሬ አለ፣ ቅባት እህል አለ እና የእንስሳት ተዋጽኦዎች አሉ። ከነዚህ ያካተተ ስለሆን ነው። ከነዚህም ያካተተ በቀን ውስጥ በሳምንት ውስጥ ወይም በተለያየ ጊዜያት ላይ ለሰውነታችን መስጠት መቻል አለብን። አለበለዚያ የአንዱ ጥረት የቫይታሚን እጥረቶችን ወይም የካርብ እጥረት ወይም የፕሮቲን እጥረት የተለያዩ ችግሮችን ያስከስታል ማለት ነው።
እሺ፣ እስከ ዛሬ ላለፉት 5 ዓመታት በምን አይነት መልኩ ነበር አገልግሎታችሁን ስትሰጡ የቆያችሁት?
መጀመሪያ ላይ ስንጀምር 1000 ቀናት የሚል የህጻናት ምግብ አዘገጃጀት መጽሐፍ ከሌሎች ተጨማሪ መረጃዎች ጋር የትኛው ምግብ በየትኛው ድሜ ይጀመራል፣ የጡት ማጥባት ፍቅን የምታጠባ ሴት እንዴት ነው መመገብ ያለባት፣ ነፍሰ ጡር ሴት እንዴት ነው መመገብ ያለባት የሚለውን ያካተተ ከዛ ደግሞ ከስድስት ወር ጀምሮ እስከ 2 ዓመት ላሉ ህጻናት የምግብ አዘገጃጀት ያለው በቀላሉ ሊገኙ በሚችሉ ግብአቶችና የምግብ መስሪያ መንገዶች ሊዘጋጁ የሚችሉ ጽሁፍ አዘጋጅተን ነበረ የጀመርነው። መጀመር ገበያ ላይ ትልቅ ተቀባይነት ነው ያገኘው። እስካሁን ድረስ የሚሸጥ መጽሐፍ ነው። ከዛ ደግሞ ቀጥለን ለአጭር የጽሁፍ መልእክት አገልግሎት ጀምረን ነበር ለብዙ ሰው ለመድረስ። ምክንያቱም ከሰው ያገኘ ነው ምላሽ ከጠበቅነው በላይ ስለነበረ እሱ ብዙ መቀጠል አልቻለም። ከቴክኖሎጂ ጋር በገጠመን ችግር ከዛ በዋነኝነት ግን እንደዚህ የስርዓተ ምግብ ወይም ኒትሪሽን ፕሮጀክት ያላቸው ኢንተርናሽናል ድርጅቶች የመንግስት ድርጅቶች ጋር የማማከር ስራ እየሰራ የተለያዩ የኢትዮጵያ ቦታዎች የእነሱ ፕሮጀክት ባለበት ቦታ እየሄደ አመጋገባቸውን እያጠናን ገበያቸውን እያጠናን በቀላሉ ያለውን ነገር በአካባቢው ላይ ያለውን የሃይማኖቱን የባህል ተጽዕኖ ስርዓተ ምግብ ላይ ያለውን እያየ የባህሪ ለውጥ እንዲያመጡ ከዛ ደግሞ በቀላሉ ሊዘጋጁ የሚችሉ ምግቦችን አዘገጃጀቶችን ያዘጋጀ ከብዙ ድርጅቶች ጋር ነበር የምንሰራው። ግን ማልኒትሪሽን ወይም የስርዓተ ምግብ መዛባት በአንድ ችግር ምክንያት ብቻ የሚመጣ አይደለም። በድህነት ይመጣል፣ በእውቀት ማጠር ይመጣል፣ በአየር ንብረት ለውጥ ይመጣል፣ ወይም ደግሞ ሰዎች በቀላሉ የተመጣጠኑ ወይም አልሚ የሆኑ አገሪቷ ጋር ካለው ችግር ጋር ወይም ሊያግዙ የሚችሉ አይነት ምግቦችን በቀላሉ ማግኘት ባለመቻል ይመጣሉ ችግሮቹ። እና እኛ ከቢዝነስም አንጻር እንደገና ደግሞ ሊኖረው ከሚችለው ለውጥም አንጻር ፎከስ አድርገን ብንሰራ ትኩረት ሰጥተን ብንሰራው ጥሩ ነው ብለን የመረጥነው ሁለቱ ነገር ምንድን ነው? አንደኛ ስርዓተ ምግብ ትምህርትን ማስፋፋት ያስፈልጋል። እያንዳንዱ ሰው እውቀት ሊኖረው ይገባል፣ ስለሚመጣው ችግር እንዴት መፍታት እንደሚቻል ወይም ደግሞ እንዴት እንዳይመጣ ማድረግ እንደሚቻል። እሱ ዘላቂ የሆነ መፍትሄንም አገሪቷንም አሁን ካለችበት ከፍተኛ የሆነ የህጻናት የምግብ እጥረት ሊያወጣ የሚችል ትልቅ ስራ የሚጠይቅ ነው እሱንና ከዛ ደግሞ ባለን እውቀትና ባሉን በቀላሉ ሀገሩ ላይ ሊገኙ በሚችሉ ግብአቶች የተመጣጠነ ምግቦችን በጥናት የተሰሩ በሳይንስ የተረጋገጡ የህጻናትን ከሆነ የህጻናት እድሜ ክልል በቀን የሚያስፈልገውን መጠን አይነት ሊያካትቱ የሚችሉ ምግቦችን አዘጋጅተን ወደ ገበያ ብናወጣ እቃችንን ለሚጠቀመውን ሰው ለእኛም ቢዝነሳችን ውድገት ለምናመጣው ለውጥ ይረዳናል ብለን ከ3 ዓመት ወይም ከ2 ዓመት ጀምሮ ምርት እንዲኖረን እንሰራ ነበረ። በጣም ግን ወደ ምርት መግባት እና ማምረት መጀመር በጣም አስቸጋሪ ነው። ትንሽ ድርጅት ነን ስንጀምር፣ በጣም በትንሽ ካፒታል በጣም በትንሽ ቲም ነው የጀመርነው። ስለዚህ ረዥም ጊዜ ፈጅቶብናል። ከባለፈው አመት ጀምሮ ግን ምግቦቹን የመደቨሎፕ የማድረግ ፎርሙላውን፣ ከዛ ደግሞ የሀገሪቷ ህግ የሚጠይቀዋል የአምራችነት ፍቃድ ለማውጣት የሚያስፈልጉትን ነገሮች መረዳት ማዘጋጀት ላይ ስንሰራ ቆይተን የዛሬ ወር ገደማ ፍቃዱን ከመድኃኒትና ምግብ ቁጥጥር አግኝተን አሁን ላይ ያው አገሪቷ ላይ ባለው ሁኔታ እንደምታዩ በጣም ሰዎች ከቤት ተፈናቅለዋል፣ የምግብ ጥረት ችግር ተጋልጠዋል። እና ለዛ ለተጋለጡ ሰዎች ይሄ አሁን በጊዜያዊነት ባሉበት መቆያ ቦታ ላይ የተመጣጠነ ምግብ ወይም የተለያየ አይነት ምግብ የማግኘት እድላቸው ዝቅተኛ ስለሆነ ሰውነታችን ሊያስፈልገው የሚችለውን ካርቦሃይድሬት መጠኑ፣ ፕሮቲን፣ ቫይታሚን ይዘቱ የተመጣጠነ ና ከማኒክሽን ወይም ከምግብ እጥረት ችግር ሊታደጋቸው የሚችል ከሞት ሊታደጋቸው የሚችሉ ምግቦችን እያመረት እንገኛለን። ሰውም በጣም ፍላጎቱ ጨምሯል። አሁን ሰው በጣም መርዳት ይፈልጋል። የአልሚ ምግብንም ጥቅም የሚያውቁ ሰዎች ወደ እኛ እየመጡ ኦልሬዲ ሰፕላይ ማቅረብ ጀምረናል ማለት ነው።
መልካም። እንግዲህ እናንተ የት አካባቢ ነው አሁን እነዚህን አልሚ ምግቦች እያደረሳችሁ ያላችሁት? አልሚ ምግቦቹስ በምን አይነት አቀራረብ ነው እየቀረቡ ያሉት?
አሁን ላይ እያቀረብን ያለ ነው ፕሮዳክት ከኛ ገዝቶ ማቅረብ የሚፈልጉ ሰዎች ወደ ተለያየ ቦታ ነው የሚልኩት። ሰው የተለያየ ቦታ ስለሆነ ያለ ማለት ነው። ደሴ ላይ ላሉ ሊሆን ይችላል፣ ወይ ወደ ባህርዳር ላለ ሰው ሊሆን ይችላል፣ ወይ ወደ አፋር ሊሆን አለ ሰው ይችላል፣ ወይ ወደ ትግራይ ይሆናል። ይሄንን ግን ምግብ እንፈልጋለን በከተማ ቀርብ ለማቅረብ ለሚሉ ሰዎች ለማንኛውም አይነት ሰው ነው እያቀረብን ያለ ነው ወይም ድርጅት። የምግብ ይዘቱ ለገንፎ፣ ለዳቦ፣ ለአጥሚት፣ ለቂጣ መሆን የሚችል መልቲ ፐርፐስ ፍላወር ነው የሚባለው። ከፍተኛ የሆነ ጥራት ያለው ቫይታሚን፣ ማዕድናት፣ ፕሮቲን ምግብ ነው። ከስንዴ፣ ከኩሪያ አተር፣ ከወተት እና ከቫይታሚን እና ሚኒራሎች የሚዘጋጅ ምግብ ነው ያለው።
በቀጣይስ ምንድን ነው እሱ አላማችሁ?
አሁን ላይ እንግዲህ እንደነገርኩሽ ባለው ችግር ምክንያት እንደዚህ ለሪሊፍ ማርኬት ወይም ለተፈናቃዮች ያለው ላይ ፎከስ አድርገን ነው የምንሰራው። ግን ከሁለት ሳምንት ከአንድ ወር ባለው ጊዜ ውስጥ ደግሞ ለህፃናት ተብሎ የተዘጋጀ ምግብ ይኖረናል። እሱም ዱቄት ነው የሚሆነው። ቀስ እያለን የተለያዩ አይነት ግብአቶችን፣ ሀገር ውስጥ የሚገኙ ግብአቶችን የተጠቀምን አዳዲስ የምግብ አይነቶችን ለመፍጠር እየሞከረን ወደ ገበያ እናመጣለን ማለት ነው።
የቪታ ቫይት ስራ አስኪያጅ ሜላት ዮሴፍ፣ እኛም ከአሜሪካ ድምጽ ጋር ለነበረች ቆይታ እጅግ አብዝተን እናመሰግናለን።
ኤደንንና እንግዶቿን እናመሰግናለን። ወደ ተከታዩ ዝግጅት እንውሰዳችሁ። የግብረ ገብ ትምህርት ለተማሪዎች መስጠት የሚያስፈልግበት ዓላማ ምንድን ነው? የኢትዮጵያ ትምህርት ሚኒስቴር በ2014 ዓ.ም የትምህርት ዘመን ይፋ ባደረገው አዲሱ የትምህርት ፍኖተ ካርታ በኢትዮጵያ ባለፉት ዘመናት ይሰጥ የነበረው የግብረ ገብ ትምህርት እንደ አዲስ እንደሚጀምር ማስታወቁን፣ መጪው ትውልድ እንደ ሀገር ለመቆም የሚያስችለው የጋራ እሴቶችን ለመገንባት እንደሚረዳ ምሁራን ተናግረዋል። ትምህርቱ መሰጠት ሲጀምርም ሁሉንም ማህበረሰብ ባማከሉ ሰብአዊ እሴቶች ላይ ትኩረት እንዲደረግም መክረዋል። ለመሆኑ የግብረ ገብ ትምህርት ማለት ምን ማለት ነው? በአዲሱ የትምህርት ስርዓት ውስጥ መካተቱስ በተለይ ሀገርን ከመገንባት አንጻር ምን አለው? በሚሉ ሀሳቦች ዙሪያ ስመኝሽ የቆየ በአዲስ አበባ ዩኒቨርሲቲ ምሁራኖችን አነጋግራ ያሰናዳችውን ዘገባ ከዚህ ቀደም በትምህርት ዝግጅታችን አስደምጣናችሁ ነበር። ለዛሬ በድጋሚ እንደሚከተለው አቅርበንላችኋል። ከሁለት አስርት ዓመታት በላይ ኢትዮጵያ ስትከተለው የነበረውን የትምህርት ስርዓት በአዲስ የተካው ፍኖተ ካርታ ቅድመ አንደኛ ደረጃ፣ አንደኛ ደረጃ፣ መካከለኛ ደረጃ እና ሁለተኛ ደረጃ በሚል እርከን በከፋፈላቸው ሁሉም የትምህርት መስኮች የግብረ ገብ ትምህርት ለመጀመር ተዘጋጅቷል። ለመሆኑ ይህ የግብረ ገብ ትምህርት ምን ማለት ነው? ምን አይነት አስተምሮቶችንስ ያካትታል? በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ ያብራራሉ።
በርካታ ነገሮች አሉ። ከሞራል ፍልስፍና፣ ከኤቲክስ የሚወሰዱ ለሁሉም አማካይ የሆኑ እንደ ቨርቹ ኤቲክስ የሚባል አለ። ጥሩነት በራሱ ጥሩ ነው የሚል የግብረ ገብ አስተሳሰብ ወይም የሞራል አስተሳሰብ ስላለ በሱ ላይ ቢመሰረት፣ ከዛ ሰብአዊነትን እና የመሳሰሉትን መብቶችን የሚያካትቱ ነገሮች አድርጎ ቢያስተምሩ ተገቢ ነው ለሁሉም።
የግብረ ገብ ትምህርት ለኢትዮጵያ አዲስ አይደለም። ለመጀመሪያ ጊዜ በአንደኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ የተደረገው በአጼ ኃይለ ሥላሴ ዘመነ መንግስት ሲሆን በስነ ምግባር የታነጸ ትውልድ የመፍጠር ዓላማ ነበረው። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ በወቅቱ የነበረው ትምህርት ጥቅም ቢኖረውም ሁሉን አካታች ግን አልነበረም ይላሉ።
እኛ ስንማር ለምሳሌ የኦርቶዶክስ ክርስትና አይነት ከዛ ላይ የተወሰዱ ነገሮች ነው እኛ በኤሌመንተሪ የተማርነው። በአብዛኛው ከቅዱስ መጽሐፍና ከመሳሰሉ የተገኙ ነገሮች ነው። እሱ ጥቅም አለው። ተማሪዎችን በዛ መንገድ ልጆችን፣ ወጣቶችን ቆጥቶ ማሳደጉ ጥቅም አለው። ፈሪሃ እግዚአብሔር የሚባለውን በማስረጽ በእርግጥ ግን የሌሎቹን የማያቅፍ አይነት ስለሆነ ሞር አሁን ሴኩላር የሆነ አይነት አካሄድ የሌሎቹን እሴቶች የማያኮስት አይነት አድርገን እንሄድበት ነው ትሉ ይመስል።
ቀጥሎ የመጣው የደርግ ስርዓት የግብረ ገብ ትምህርትን ከሃይማኖት መነጠል ቢችልም በምትኩ መንግስት በወቅቱ ይከተለው የነበረው ርዕዮተ ዓለም ማስተማሪያ በማድረጉ የግብረ ገብ ትምህርት ዓላማ መስመሩን ሳተ ይላሉ ፕሮፌሰር በቀለ። ኢህአዴግ ወደ ስልጣን ከመጣ በኋላም የስነ ዜጋ ትምህርት ተብሎ ይሰጥ የነበረ ቢሆንም ይህም የፖለቲካ መለካከትን ለማስረጽ የዋለ እንጂ ስነ ምግባርን ያስተማረ እንዳልሆነም ይከራከራሉ። ለመሆኑ የግብረ ገብ ትምህርት ለተማሪዎች መስጠት የሚያስፈልግበት ዓላማው ምንድን ነው? አዲሱን የትምህርት ፍኖተ ካርታ ይዘት በቅርበት የተከታተሉትና በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ የሆኑት ዶክተር በድሉ ዋቅጅራ ምላሽ አላቸው።
የስነ ምግባር እሴቶች የምንላቸው በስርዓተ ትምህርት ውስጥ መካተት ያለባቸው እነኚህ ማህበራዊ እሴቶች ወይም በእንግሊዝኛው ኢቲካል ቫሊውስ የሚባሉት ትክክለኛ መሰረታዊ እሳቤዎች ላይ፣ ምክንያታዊነት ላይ እንዲመሰረቱ ለማድረግ ነው እና ይሄ ከሰብአዊነት ጋር የተያያዙ ትክክለኛ ለምሳሌ ፍቅርን፣ መተሳሰብን፣ ፍትህን፣ አለመዳለትን፣ እኩልነትን እነኚህ የሚሉት ማህበረሰብ የሚመሰረትባቸው እሴቶች ምክንያታቸው ሊጣመም ሊዛባ ይችላል። እንደዛ እንዳይሆኑ ለማድረግ ነው የሚያስፈልገው።
ዶክተር በድሉ ዋቅጅራ አክለው በእነዚህ ሰብአዊ የሆኑ መሰረቶች ላይ የተመረኮዘ የግብረ ገብ ትምህርት ከፖለቲካ አስተሳሰብ የጸዱና በማንኛውም ማህበረሰብ ውስጥ የሚገኙ እሴቶችን ለማስተማር እንዲሁም ከስር መሰረቱ በመልካም ስነ ምግባር የተገነባ ትውልድን ለመፍጠር ያስችላል ሲሉ በምሳሌ ያስረዳሉ።
ለምሳሌ አሁን በጣም ኢትዮጵያ ውስጥ በኛ እድሜ በጣም ተለውጦ ያለው ሙስና፣ ጉቦኝነት፣ አሁን ትክክለኛው የስነ ምግባር እሴት ሲጎድል ምን ይሆናል? መሰረታዊ ታይና እሱ እንዲያግኝቶ የለ ብለሽ የምታየውን ነገር መነሻ ታደርጊዋለሽ። ሶ ኢትስ ኮመን ትያለሽ። ማንም የሚበላውን እሱ እየተጠቀመ እኔም ትያለሽ። ይሄ ማለት ከስር ያሉት ማህበረሰቡ የተገነባባቸው ስነ ምግባራዊ እሴቶች መሰረት የሆነው ሪዝኒንግ ወይም ምክንያታዊነት ላልቷል፣ በቃ ከዛ ተለያይቷል ማለት ነው።
ይህ ወጣቶችን በስነ ምግባር የማነጹ ተግባር በትምህርት ስርዓቱ ውስጥ መካተቱ አንድ እርምጃ መሆኑን የሚስማሙት ምሁራን የትውልድ ስነ ምግባር ክፍተት የሚሞላው ግን በትምህርት ቤት በሳምንት አንድ ወይም ሁለት ጊዜ በሚሰጥ ትምህርት እንዳልሆነ ያሰምሩበታል። ፕሮፌሰር በቀለ እንደሚሉት ከመምህራን ጀምሮ ስልጣን ላይ እስካሉ አመራሮች ድረስ ተግባራዊ ኃላፊነትም አለባቸው።
አሁን ትምህርት ብቻ ሳይሆን ደግሞ ተግባር ወሳኝ ነው። አንዱ መተኮር ያለበት ለምን እሴቶቻችን ተሸረሸሩ ለሚለው አለማወቅ፣ ማስተማር ብቻ ይህን ነገር ሊለውጠው አይችልም። ከትምህርቱ ጎን መምህራን ይሁኑ አስተዳዳሪዎች ይሁኑ ፖለቲከኞች ይሁኑ ሌሎቹ አርአያ መሆን ካልቻሉ ሌቦች በሚከብሩበት ህብረተሰብ ውስጥ ልጆችን እንደዚህ ደጉኑ ምናምን ብሎ ማስተማር በጣም ከባድ ስለሚሆን ተግባርና ትምህርት እንዴት አብሮ ይሄዳል? ምን አይነት ምሳሌና ምን አይነት አርአያነት ነው መምህራንን የትምህርት አመራርም የፖለቲካ አመራርም ሌላ ሌላውም የሚያስቀምጠው የሚለውም አብሮ መታየት አለበት።
አቶ በድሉም በዚህ ይስማማሉ። በወላጅና አካባቢ እንዲሁም በተለያዩ ተቋማት የተደገፈ የግብረ ገብ ትምህርት በተለይ እንደ ኢትዮጵያ በብዙ ውጥረት ውስጥ ባለ ሀገር ውስጥ የሚኖሩ ወጣቶች ተስማምተውና ተከባብረው እንደ ሀገር ለመቆም የሚያስችላቸውን የጋራ ማህበራዊ እሴቶችን ለመፍጠር ቁልፍ መሰረት መሆኑን ያሰምሩበታል።
ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን ሴንስ የለም። ኮመን የሆነ ይሄ ተፈጥሯዊ እውቀት የሚትዩ አለ አይደለ? ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሊዎች የጠፉት። ለዚህ ነው እኔ ካልተጠቀምኩ ኢትዮጵያ ገደል ትግባ የሚል እኮ አለ። አየሽ፣ ኮመን የሆነ ነገር ይሄ ሁሉ የመጣው ተደምሮ ከዛ ነው የመጣው። ከታች ጀምሮ አልተገነባም። ኮመን የሆነውን የሰብአዊነትን እንደ ሀገር የገነባ ነው ነገር የለምና እድገት ለማምጣትና ማህበረሰቡን ለማጥናት የሀገርን ልዕልና ከፍ ለማድረግ በጣም መሰረታዊ የሆኑ ይዘቶችን ይዞ በተጠና መልኩ በይድረስ ይድረስ አይደለም እና በዘመቻ ሳይሆን በተጠና መልኩ ሊሰጥ ይገባል ይሄ ትምህርት።
በያዝነው የ2014 ትምህርት ዘመን ተግባራዊ እየተደረገ የሚገኘው አዲሱ የትምህርት ስርዓት ከግብረ ገብነት በተጨማሪ አገር በቀል እውቀት፣ ሙያና የቀለም ትምህርት፣ ቴክኖሎጂ፣ ምርትና ተግባር፣ ጥናትና ምርምርም እንደሚያበረታታ ፍኖተ ካርታው ያትታል። ለሚቀጥሉት 5 ዓመታትም ተግባር ላይ ይውላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና እንግዶቿን እናመሰግናለን። አድማጮች እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። አት ቪኦኤ አማሪክ ብላችሁ በፌስቡክ ብትፈልጉን፣ ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ላይ ብትከተሉን ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ኢንስታግራም እና ዩቲዩብም ላይ ማለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ፣ ወይም horn@voanews.com ላይ ሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው ክፍል የመጀመሪያ ዝግጅታችን ከማለፋችን በፊት የቡዛየሁ ደምሴን የህልሜ ንግስት የተሰኘውን ሙዚቃ ልጋብዛችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው የሰማችሁት። የቡዛየሁ ደምሴ የህልሜ ንግስት የተሰኘውን ዜማ ነበር። አሁን ወደ ተከታዩ ዝግጅታችን እንለፍ። የዩናይትድ ስቴትስ መንግስት የስልጣናት መከፋፈል እና የመንግስቱ ቁጥጥርና ሚዛን ስርዓትን የሚመለከት ሰፋ ያለ ዘገባ ነው የተሰናዳው። ዘገባውን ያሰናዳው ሰለሞን አባተ ነው። ይህንን ዘገባ ከዚህ ቀደም ሰፋ አድርገን አሰምተናችሁ ነበር። ዛሬ ለአድማጮቻችን በሚመጥን መልኩ ዝግጅቱን እንደሚከተለው በድጋሚ አሰናድተን ወደ እናንተ አቅርበንላችኋል። ከሰለሞን ጋር አብሬቷችኋለሁ።
እያንዳንዱ ሀገር የሚያገኘው የሚመጥነውን መንግስት ነው።
በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽና በ19ኛው መጀመሪያ የኖረው ፈረንሳዊ የህግ ሰው፣ ዲፕሎማት፣ ጸሐፊና ፍልስፋ ጆዜፍ ዶሜስትር ነው ይህንን ያለው። እያንዳንዱ ሀገር የሚገባውን መንግስት ያገኛል፣ ወይም ሌሎች ሲተረጉሙት ህዝብ የሚገባውን መንግስት ያገኛል፣ ወይም ደግሞ ህዝብ የሚያገኘው የሚተካከለውን ወይም የሚመጥነውን መንግስት ነው። መንግስቱን አይተህ የህዝቡን ማንነት ትረዳለህ እንደማለት። ህዝብ ስልጣን ይሰጣል ወይም ስልጣኑን ያስነጥቃል። ወጣም ወረደ ስልጣን የህዝብ ነውና አንድም በፍቃዱ በድምፁ በመረጠው መንግስት ይተዳደራል። ሳይመርጠው ከሚያስተዳድረው ጋር ከታረቀም ያ መንግስት እንዳደረገው ይሆናል። እምቢ ካለም የፍቃዱ እስኪሞላ የኔ የሚለውን እስኪቀዳጅ ይታገላል። ለማንኛውም ከዶሜስትር አባባል ጋር የማይስማሙ አሉ።
አነጋገሩ የትክክል ነው ብዬ አላምንም። ብዙ ጊዜ ህዝቡ የሚፈልገውን የማያገኝበት ሁኔታ መሪዎች ገብተው አገባባቸውም እንዳይሆን ሆኖ ያን ህዝብ የፈለጉትን ይጭኑበታል። ህዝቡ የፈለገውን አገኘ ወይም የሚገባውን አገኘ ማለት አይቻልም። አነጋገሩ እንግዲህ ምናልባት ሊባል የተፈለገው ህዝብ ቢፈልግ ተጣጥሮ ሊያገኘው የሚፈልገውን መንግስት ሊያገኝ ይችል ነበር። በማይሆን ሁኔታ እየተገዛ ከሆነ ወይም አልጣረም ወይም አልታገለም ዝም ማለቱ እንደዚህ ያለ መንግስት እንዲወድቅበት ሆኖ ይሆናል የሚባል ይሆናል። ግን ብዙ ጊዜ መንግስት የሚጫንበት ብዙ ሀገር አለ እና ህዝቡ የፈለገውን ወይም የሚመጥነውን አገኘ ማለት አይደለም እንደዚህ ያለ መንግስት ሲቋቋም።
ፕሮፌሰር አዲኖ አዲስ።
አዲኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ቱሌን ዩኒቨርሲቲ ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው። ማስተምረው ህገ መንግስት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም ፎሪን ፖሊሲ ማለት ነው። ፎሪን አፌርስ ብዬ ነው የማስተምረው። ስለ ሀገሪቱ ጸጥታም ሴኪሪቲ አስተምራለሁ።
በዘመናዊው እሳቤና ተግባር የህዝብ ስልጣን የሚሰራባቸው ከቀጥተኛ ዲሞክራሲና ከውክልና ዲሞክራሲ አንስቶ የተለያዩ የዲሞክራሲ አይነቶች ጽንሰ ሀሳቦችና ትግበራዎች ቢኖሩም የሰፋ ተቀባይነት ስላለውና ዛሬ በበዛው የዓለም ክፍል ስለምናየው የውክልና ዲሞክራሲ እንነጋገር። ቀጥተኛ ያልሆነ ዲሞክራሲ
የውክልና መንግስት ምንድን ነው? ሰዎች ተመርጠው የሚመረጡበትን ነገር ለህዝቡ ተናግረው ህዝቡ ያን ሰምቶ መርጧቸው የሚፈጽሙት የህዝቡን ፍላጎት ነው። እርግጥ አንዳንድ ጊዜ መቼም እነሱን አስተሳሰብም ጨምረው ይሰራሉ። ህዝቡ እንግዲህ የመረጠው እኛ የምንነግራችሁን አድርጉ ብቻ ሳይሆን ጠቅላላው እንደዚህ ነው፣ ግን ያደረጋችሁትን ለእኛም ንገሩን፣ እኛም መፈለጋችን አለመፈለጋችን እናስታውቃለን ነው። እንግዲህ ነገሩ አጠቃላይ ምንድን ነው? ህዝብ ወካዩን መርጦ ወካዩ የማይጠቅመው ከመሰለ ወካዩን የሚያባርበት የሚያስወግድበት ሁኔታ ያለበት አስተዳደር ነው ማለት ነው።
ዴሞክራሲ ከስሙ ከአነሳሱና ከበዛው ትርጓሚውም በህዝብ ለህዝብ በሚቋቋምና በሚሰራ መንግስት የሚመራ የብዙሃን የበላይ ተደማጭነት የሰፈነበት ስርዓት በመሆኑ ብዙ ፖለቲከኞችና ምሁራን ይስማማሉ።
ዴሞክራሲ ማለት እንግዲህ ህዝቡ ራሱን የሚመራበት አስተዳደር ማለት ነው። አንዱ ከአንዱ ሳይበልጥ ዜጋ በሙሉ ራሱን የሚመራበትን ወይም የሚወክለውን አስተዳደር የሚመርጥበት ሁኔታ ሲደራጅ ነው። እንግዲህ ራስን በራስ ማስተዳደር ለሁሉም ክፍት የሆነ አንዱ ሳይበልጥ
በዚህ ውስጥ በአንዳንድ ሀሳቦች ላይ በአንዳንድ የአስተዳደር ጥያቄዎች ላይ የማይስማሙ ሰዎች፣ የማይስማሙ ቡድኖች፣ የማይስማሙ ዜጎች ሊኖሩ ይችላሉ። በዲሞክራሲያዊ ስርዓት ውስጥ የሁሉም ድምፅ የሚሰማበት ስርዓት ከሆነ እንዴት ይፈታል እንዲህ አይነት ልዩነት?
ትልቁ ጥያቄ እሱ ነው። እንግዲህ የውክልና አስተዳደር የተመረጠበት አንዱ ምክንያት እሱ ነው። የተመረጡት ሰዎች እርስ በርስ ተዋይተው እንካ ተቀበል ስጠኝ ብለው ተነጋግረው የሚወስኑበት ሁኔታ ይመጣል ማለት ነው። እንግዲህ ብዙ ህዝብ የተለያየ አስተያየት አለው። እንደዚህ ያለ ቦታ ላይ የሚሆን ውሳኔ ሊወሰን የሚችለው መስጠትና መቀበል ሲኖር ነው። ቶለራንስ ሲኖር ነው። መነጋገር ሲኖር ነው። መደማመጥ ሲኖር ነው። የእኔ ብቻ ነው እውነቱ ብሎ ማሰብ ሲቀር ነው። ፓርላማውም ቢሆን ኮንግሬሱም ቢሆን እዚያ የሚነጋገሩትና የሚወያዩት የራሳቸውን እኔ ያልሁት ይሁን የማያስብል ሁኔታ ባለበት ነገር ነው። ሁሉም ተመርጦ የመጣው ወክሎ የመጣው ህዝብ አለ። የእኔ ብቻ ነው ብሎ ሊናገር አይችልም። ሌላውንም ማዳመጥ አለበት እና የተለያየ አስተሳሰብ ያለበት ሀገር፣ የተለያየ ሃይማኖት ያለበት ሀገር፣ የተለያየ ዘር ኤትኒክ ግሩፕ ያለበት ሀገር ተደማምጦ እና
ቋንቋዎች እና ጎሳዎች
አዎ ያሉበት ሀገር ተነጋግሮ ያንተን ንገረኝ የኔን ልንገርህ እና እንስማማ ብሎ ተስማምቶ የሚሰራበት ሁኔታ ነው እንጂ አንዱ ብቻ ሊጫን አይቻልም ማለት ነው።
የብዙሃን ድምፅስ እዚህ ቦታ ላይ እንዴት ነው የሚታየው? የብዙሃንና የአናሳዎች ድምፅ በዲሞክራሲ ውስጥ
በጣም ጥሩ ጥያቄ ነው። እንግዲህ በአጠቃላይ በዲሞክራሲ በዚህ በውክልና አስተዳደር ብዙሃን ያለው እንግዲህ መጆሪቲ ማለት ይመስለኛል። ብዙሃን እንግዲህ ውሳኔ ወስነው፣ ውሳኔው በአጠቃላይ እንግዲህ በብዙሃን የተወሰነው ነው እንግዲህ አስተዳደር የሚሆነው። ነገር ግን የማይኖሪቲ አማርኛውን ብትለግሰኝ
ህዳጣን
የእነሱም ራይት መጠበቅ አለበት። አንደኛ ሰብአዊ መብታቸው መጠበቅ አለበት። አንዳንድ መንግስታት ደግሞ እነዚህ ንዑሳን አይሆንም ካሉ የማይሆን ነገር አለ ብሎ የሚወስነው ነገር አለ። የማይኖሪቲ ቪቶ የሚባል ነገር አለ። ግን አብዛኛው ምንድን ነው? እርግጥ እነዚህ ማይኖሪቲስ ሊያሸንፉ ባይችሉም የእነሱ አስተሳሰብ እና የእነሱ ፍላጎት በማጆሪቲው መጠበቅ ይኖርበታል። እንግዲህ ሂውማን ራይትስ ነው እንግዲህ መጠበቅ አለበት። ከዚያ ሁለተኛው ነገር ምንድን ነው? አንዳንዱ አስተዳደር እንዲያውም ሁሉም ነው እንጂ ገለልተኛ የሆነ የህግ ተንታኝ ወይም የህግ ተርጓሚ ጁዲሻል ኢንዲፔንደንስ የሚባለው ነው። እንደሱ ያሉ ነገር አለ። የህግ አካሉ ነጻ ከሆነ ብዙሃኑም የንዑሱን ቁጥር ለመበደል ቢፈልጉ ያ ገለልተኛው የህግ ተርጓሚው ቡድን ሊቆጣጠር ይችላል ማለት ነው። በዚያ በኩል ደግሞ እንግዲህ የንዑሳን መብት ይጠበቃል። በጣም አስፈላጊ ነው። ነጻና ገለልተኛ ዳኛና ተርጓሚ በጣም አስፈላጊ ነው።
ይህ ስርዓትና አሰራር የዲሞክራሲ አባት ተብሎ ከሚጠራው የዛሬይቱ ግሪክ የያኔዋ አቴና መሪ ከክርስቶስ ልደት በፊት 500 ዓመት ገደማ ከኖረው ክሌይስቴነስ አንስቶ ይታወቃል። እርሱ ዲሞክራቲያ ይለው ነበር። እንዲያውም ግሪካውያን ለዛሬው ዓለም ካበረከቱት ትሩፋት ሁሉ አንዱ ያኔ ለሁለት ምዕት ዓመታት የተጓዙበት ዲሞክራሲያዊ ስርዓት ግዙፍ ቦታ እንዳለው መዛግብትና ምሁራን ይናገራሉ። ዴሞክራሲያዊ ስርዓቶች፣ መንግስትና አስተሳሰቦች በዘመነኛውና በቅጡ በተመዘገበው የሰው ልጅ ታሪክ ውስጥ ትርጓሜያቸውንና ቅርጾቻቸውን እየቀያየሩ እየጠፉና እየተነሱ እስከ 18ኛው መቶ ክፍለ ዘመን ዘልቀዋል። ለንግግራችን የተጨበጠ ማሳያና ማገናዘቢያ ይኖረን ዘንድ ዛሬ በመላው ዓለም የዲሞክራሲ አውራና ፋና ተምሳሌትም ሆኖ የሚነሳውን የዘመናዊው ዲሞክራሲ አባት በሚባሉት ጆርጅ ዋሽንግተን በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የተመሠረተውን ላለፉት 240 ዓመታት ጸንቶ የሚገኘውን የዩናይትድ ስቴትስ ዲሞክራሲ የመንግሥቱን አመሠራረት አወቃቀርና አሰራርን ፈትሽ።
ዩናይትድ ስቴትስ ህገ መንግስት እንዳልኸው እንደ 200 ዓመት በላይ ሆኗታል። መንግስቱ ያቋቋመው እንግዲህ እሱ ነው። መንግስቱን ሲያቋቁመው ሶስት የአስተዳደር ክፍሎች አስመልክቶ ነው የመሰረተው። አንዱ ህግ አርቃቂ ኮንግሬሱ፣ አንዱ ህግ ተርጓሚ እንግዲህ ሱፕሪም ኮርቱ እና ሌሎችም ዳኞች፣ አንዱ ደግሞ ህግ አስፈጻሚ ኤግዘኪቲቭ ብራንች ሉታ። እነሱ ሶስቱ የተለያዩ የአስተዳደር ክፍሎች ሆነው ተመሰረቱ። ከዚያ በላይ ደግሞ ፌዴራሊዝም የሚባል ስርዓት ተቋቁሟል። እንግዲህ አሜሪካ 50 ስቴቶች አሏት እና ፌዴራሊዝም ማለት እንግዲህ የአሜሪካን መከለኛው አስተዳደር እና የእያንዳንዱ ስቴት አስተዳደር እንዴት ይጋጠማሉ፣ እንዴት ይገናኛሉ ነው። እሱንም ያረቀዋል ህገ መንግስቱ።
ይህ የዛሬቱ ዩናይትድ ስቴትስ የምትመራበት ዲሞክራሲ መሰረቱ ያደረገው ሊበራል ወይም በስፋት የምዕራብ ዲሞክራሲ የሚባለው ጽንሰ ሐሳብ ነጻነትን መሰረት ያደረገ ነው። የግለሰብ ነጻነትና መብቶች በማዕከላዊ እቅድ የማይታዘዝ በግል ሀብት ላይ የተመሰረተ ገበያ መር ነጻ ምጣኔ ሀብት፣ በምርጫ ብቻ የሚያዝ የህዝብ ስልጣን፣ ስልጣን በተለያዩ የአወቃቀር ምሰሶዎቹ የተከፋፈለበት ሚዛን የሚጠብቅና ቁጥጥር የሰፈነበት መንግስት።
ኮንግሬሱ፣ ሴኔትና ሀውስ ኦፍ ሬፕሬዘንታቲቭስ ይባላሉ። ሁለቱ እያንዳንዳቸው በብልጫ ድምፅ ያሳልፋሉ። ሴኔት የሚባለው ነው እንግዲህ ህግ መወከያ ምክር ቤት፣ የታችኛውን የህዝቦች ምክር ቤት እንግዲህ እንበለው እና እያንዳንዳቸው እንግዲህ ያሳልፉታል። ያን ህግ ይሁንልን ብለው የሚፈልጉትን በብልጫ ምርጫ ያሳልፉታል። ህግ ከመሆኑ በፊት ያ ወደ ፕሬዚደንቱ ይቀርባል። ፕሬዚደንቱ ከፈረመው ህግ ይሆን፣ ፕሬዚደንቱ ካልወደደው አልፈልገውም ብሎ ይመልሰዋል። አልፈልገውም ብሎ ሲመልሰው የህግ መምሪያና የወሳኝቶቹ ሁለቱ እንደገና ይመለከቱታል። ይመለከቱና እያንዳንዳቸው በሁለት ሶስተኛ አብላጫ ምርጫ እንደገና መልሰው ካሳለፉት ፕሬዚደንቱን ባይፈልገው ህግ ይሆናል። እሱ አለመፈረሙ አሁን ምንም ለውጥ አያመጣም። ዋናው ነገር ምንድን ነው? ሁለቱም የተለያዩ ክፍሎች እንዲስማሙበት ይፈልጋል። ምክንያቱም አገርን ሊጠቅም የሚችለው ነገር የተለያዩ የአስተዳደር ክፍሎች ሲስማሙበት ነው ብሎ ስለሚያስብ ነው። እንግዲህ ፕሬዚደንቱ የሚመረጠው ራሱን ችሎ ነው፣ እንደ ኢትዮጵያ አይደለም።
እንደዚህ በሚሆንበት ጊዜ እነዚህ ተወካዮች ያወጡት ህግ ከህገ መንግስቱ ጋር የሚጋጭ ቢሆን ምንድን ነው የሚሆነው?
እንግዲህ እዚህ ላይ ነው የዳኞች ስራ። ያ ህግ እንግዲህ በሁለት ሶስተኛ ምርጫ አጽድቀው ህግ ሆነ እንበለ እና ግን ያ ህግ ህገ መንግስቱን ተጻረረ እንበለ፣ የዚያን ጊዜ ይሄ ህግ ህገ መንግስቱን ተጻሯል ብሎ የተለያዩ ሰዎች ወደ ፍርድ ቤት ይወስዱታል። ወደ ፍርድ ቤት ሲወስዱት እንግዲህ ፍርድ ቤቱ ይወስናል። ፍርድ ቤቱ ነጻ ገለልተኛ የሆነ ስልጣን ያለው ስለሆነ ይህ ህግ ከዚህ ከህገ መንግስቱ ጋር ተጻሯል ካለ ያ ህግ አይደለም ማለት ነው፣ ይወድቃል። ኮንግሬሱን ቢያሳልፈው ኢቭን የምክር ቤቱ ብቻ ሳይሆን ፕሬዚደንቱን ቢስማማበት እና ቢፈርመው እሱ መፈረሙ ምክር ቤቱ ማጽደቁ ህጉን ህግ ሊያደርገው አይችልም። ህጉ ከህገ መንግስቱ ጋር ካልተስማማ እና ፍርድ ቤቱ ይወስናል።
የዩናይትድ ስቴትስ ህገ መንግስት አንቀጽ አንድ የመንግስት ቁጥጥርና ሚዛን ይላል። ስለዚህ የስልጣን መከፋፈልና ሚዛን መጠበቅ አስፈላጊነት የህገ መንግስቱ ነዳፊና የዩናይትድ ስቴትስ ሁለተኛው ፕሬዚደንት ጆን አዳምስ እንዲህ ጽፈዋል።
በሰው ልጅ ተፈጥሮ ውስጥ ያለውን ወደ አምባገነንነት የመሳብ አዝማሚያ መቆጣጠርና ማቀብ የሚቻለው እነዚህ እያንዳንዳቸው ስልጣኖች ከሌሎቹ ሁለቱ ጋር ያላቸው ሚዛን ሲጠበቅ ብቻ ነው።
አንድም ሶስትም በሆነውና ምሰሶዎቹ ወይም ክንፎቹ የየራሳቸው የተናጠል ኃላፊነት ያለባቸው እኩል አካላት ቢሆኑም በህዝብ ተወካዮች ፊት ቀርበው እንዲጠየቁም የቁጥጥር ስርዓቱ ያዛል። በሰኔ 2011 ዓ.ም ተመረጠ የተወካዮች ምክር ቤቱ ይዞት ለነበረ ጉዳይ ቀርቦ ማብራሪያ እንዲሰጡ ተጠይቀው የነበሩ ሁለት ያስፈጻሚው ክንፍ ባለስልጣናት ምላሽ ሳይሰጡ በመቅረታቸው ብዙ እንደራሴዎች ተበሳጭተው ነበር። የኒውዮርክ እንደራሴ አሌክዛንድራ ኦካዚዮ ኮርቴዝ አንዷ ነበሩ።
I don't want to issue a subpoena. Nobody wants to be in a position where you have to issue a subpoena of an administration official because we are a co-equal branch of government.
እኔ አስገዳጅ መጥሪያ መላክ አልፈልግም። አንድ መንግስት ባለስልጣን ሲቀርቦ ቃል እንዲሰጥ መጥሪያ ለመላክ የሚገደድበት ሁኔታ ውስጥ መግባት ማንንም አይፈልግም። ምክንያቱም ሁላችንም እኩል ሆነን የመንግስት ክንፎች ነን። እናም ጥያቄ በጠየቀን ጊዜ መልስ ይሰጠናል ብለን መጠበቅ ይኖርብናል። ሳናገኝ ስንቀር ግን ስራችንን ለማከናወን እንገደዳለን። ማንም መጥሪያ መላክ አይፈልግም።
But today because of the secretary and because of the attorney general's
ዛሬ ግን ሚኒስትሩና ጠቅላይ አቃቢ ህጉ አቻ ከሆነው የመንግስቱ ክንፍ ጋር ለመተባበር ፈቃደኛ ሳይሆኑ በመቅረታቸው ሌላ አማራጭ አይኖርንም። ይህ የህግ የበላይነት ጉዳይ ነው። ይህ ለተቋሞቻችን ሊሰጥ የሚገባው ክብር ጉዳይ ነው። ይህ እንደ አንድ አካል እንደ ዩናይትድ ስቴትስ የተወካዮች ምክር ቤት የስልጣናችንና የዩናይትድ ስቴትስ ወጥ ቁመና ጉዳይ ነው።
This is about the rule of law. This is about the respect of our institutions and this is about the power of all of us as a body as the United States Congress and the integrity of the government of the United States.
እንግዲህ እኮ ሰዎችና ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዲሞክራሲ እንግዲህ ያብሮ መኖር ስልት ነው። አንዱ ምንድነው እንዴት አርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር ነው። እና እንግዲህ ሰው እንደማናችን መጠን አንዱ አንዱን ልብለት፣ አንዱ አንዱን ልዝራፍ፣ አንዱ አንዱን ልጨቁን ብሎ ማሰቡ አይቀርም። እና ሁልጊዜ ትግል አለ። ዲሞክራሲ የናል ጊዜ ኖሯል። ግን ያየነው ነው አሁን በጣም ብዙ ጫና አለበት በየቦታው ማለት ነው። ይሄ እንግዲህ ከሰው ሁኔታ ጋር ተያያዘ ነው።
ይህ አብሮ የመኖር ስምምነት ለሁሉም ጠቃሚና ትርፋማ እንዲሆን ለማድረግ የተመረጠ የዲሞክራሲ መንገድ ነጻነትና ስልጣን ደፋቸውን እንዳይስቱም የቁጥጥርና የሚዛናዊነት አቀራረጽና ድንጋጌው ዘብ እንደሚቆም ሰነዶች ያሳያሉ። ለአሁኑ የዩናይትድ ስቴትስ ህገ መንግስት መሰረታ ኑሯል የሚባለውን አሁንም ያው ሆኖ እየሰራ ያለውን በዛሬው ዓለም እጅግ አንጋፋ የሚባለውን የማሳቹሴትስ ህገ መንግስት የጻፉት ጄምስ ማዲሰን ነጻነትን ያለ አግባብ በመጠቀም አደጋ ላይ ሊወድቅ ይችላል፣ ስልጣንን ያለ አግባብ በመጠቀምም ብለው ነበር። 45ኛው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል ብለው ያመኑ እንደራሴዎች በህግ መወሰኛ ምክር ቤቱ ፊት ክስ የመሰረቱባቸው ጊዜ የኒው ጀርሲው ሴናተር ባብ መነንዴዝ ቆመው ሲሞግቱ እንዲህ ብለው ነበር።
I rise today as an unwavering believer in the system of checks and balances laid out by our framers in the Constitution with three co-equal branches of government at times working with each other.
ዛሬ እዚህ የቆምኩት አብረው እንዲሰሩ አንዳቸው በሌላቸውም ላይ ቁጥጥር እንዲያደርጉ ሶስት እኩል የሆኑ የመንግስቱን ክንፎች በሕገ መንግስት ውስጥ የቀረጹ መስራቾቻችን የነደፉት የቁጥጥርና ሚዛንን የማስጠበቅ ስርዓት የማልናወጥ አማኝ ሆኜ ነው። ይህ የቁጥጥርና ሚዛን ስርዓት ነው የሪፐብሊካችንን ደህንነት ከአምባገነንነት የሚከላከል። እናም በህዝብ ለህዝብ የቆመው መንግስታችን አብርሃም ሊንከን እንዳለው ከምድር የማይጠፋ መሆኑን የሚያረጋግጥልን።
It is this system of checks and balances that safeguards our republic against tyranny and ensures that our government by the people for the people as Abraham Lincoln said does not perish from the earth.
እነዚህ አስተዳደር ክፍሎች ቢለያዩም አብረው መስራት አለባቸው። ተለያይተው የሚኖሩ አይደሉም፣ አብረው እንዲሰሩ ነው የተፈጠሩ።
በዚህ የሚዛንና የቁጥጥር ስርዓት ተቀማጭን ፕሬዝዳንትና ለእድሜ ልክ የሚሰየሙትን ዳኞችን ፈጽመዋል የሚባል ሀገርን የሚጎዳ ተግባር ቢኖር መጠየቅ ይቻላል።
የፍትህ ሚኒስቴሩ የጻፈው ነገር አለ። የጻፈው ነገር ምንድን ነው የሚለው ፕሬዝዳንቶች ፕሬዝዳንት በነበሩበት ጊዜ በወንጀል ሊከሰሱ አይችሉም ብሎ እንግዲህ ደምድሟል። ፍርድ ቤት ገና እሱን አልወሰነውም፣ ምክንያቱም ይሄደ የለም። ነገር ግን ኢምፒችመንት አለ የማስወገድ። ከፈለገ ምክር ቤቱ ሊያስወግደው ይችላል። ፕሬዝዳንቱ የጦር ወንጀል ወይም የሰብአዊ መብት ወንጀል ወይም የእልቂት ወንጀል ፈጽሟል ብሏል ሊያባረው ይችላል። እንግዲህ ሃይ ክራይምስ አንድ ሚስዲሚነር ይላል። እንግዲህ
ከፍ ያለ የወንጀል ጥፋት እና የስነ ምግባር ጉድለት።
አዎ፣ እንዲያውም በእውነቱ ሲሆን ለማባረር በኢምፒችመንት ፕሬዚደንቱን ምክር ቤቱ ስለሚወስን ወንጀልም መሆን አያስፈልገው፣ አገሪቱን የሚጎዳ ጥፋት። እንዲያውም ስታየው ፌዴራሊስት ፔፐር የሚባሉ አሉ፣ መጀመሪያ እነ ማዲሰን እነ ሃሚልተን ዋና ዋና መስራቾቹ የጻፏቸው ወረቀቶች አሉ፣ ኒውዮርክ ህገ መንግስቱን እንድታጸድቅ የጻፏቸውን። እነሱን ስትመለከት በጣም ፈርቶ የነበረው አገሪቱን የሚጎዳ ነገር ፕሬዚደንቱ ያደርጋል፣ ወንጀል ቢሆንም ባይሆንም ግን አገሪቱን የሚጎዳ ደግሞ እንዲያው ቀላል ነገር እንዲህ አርግሃል አርጓል ብሎ ቢኮነን እና ወደ ህግ መወሰኛው ምክር ቤት ቢሄድ 67 ሴናተሮች ያስፈልጋሉ። እሱ ራሱ ቸክ የሚያደርገው ነው።
ፌዴራል ስርዓት ላይ የቆመው የዩናይትድ ስቴትስ መንግስት በሚዛንና በቁጥጥር የሚተሳሰረውና የሚጠባበቀው አንዱ ክንፍ ከሌላኛው ጋር ብቻ ሳይሆን ህግ የሚያረቀው በሀገሪቱ ገንዘብ በጀትና ግብር ላይ የሚያዘው ውሎችን የሚያጸድቀው ጦርነት የማወጅ ስልጣን ያለው የተወካዮች ምክር ቤቱም በህዝብ ስልጣንና በግዛቶቹ ወይም በስቴቶቹ ህልውና መካከልም የተመጣጠነ ግንኙነት እንዲኖር ሆኖ የተዋቀረ ነው።
የህግ መወሰኛ ወኪሎች የሚወክሉቱ ስቴቶቹን ነው። እያንዳንዱ ስቴት ሁለት ሴናተር አለው፣ ወኪል አለው። እያንዳንዱ ስቴት ትንሽም ብትሆን ትልቅ፣ ለምሳሌ ዋዮሚንግ የምትባል ስቴት 500,000 ገደማ ህዝብ ነው ያላት። ካሊፎርኒያ 40 ሚሊዮን በላይ አለው። ካሊፎርኒያና ዋዮሚንግ እኩል ነው ያላቸው ወኪል። እና የስቴቶቹን መብት ለመጠበቅ ተብሎ ነው የመጣ።
በዚህ የገዘፈ መንግስትና ሀያል መዋቅሮቹ መስተጋብርና መፋጠጥ መካከል ታዲያ የህዝብ ቦታ አቅሙና ዋስትናው ያለው የት ይሆን? ዶክተር አዴ ነው
እንግዲህ ቅድም እንደተነጋገር ነው የወኪላዊ አስተዳደር ይሄ ነው። ይወክሉኛል ያልሃቸው ሰዎች የሰደድካቸው የማይመስልህን ነገር ካደረጉ የማባረር ስልጣንህ እንግዲህ አለ። የህግ መምሪያው ምክር ቤት በየሁለት አመቱ ይመረጣል። የህግ መወሰኛው ምክር ቤት በየስድስት አመቱ ይመረጣል። እንግዲህ አንዱ እንግዲህ ምንድን ነው ህዝብ ሊያደርግ የሚችለው ለሚባለው ጥያቄ እንግዲህ የወኪል አስተዳደር እስከሆነ ድረስ ዋናው ልትጠቀመው የምትችል እንደ ዜጋ የምርጫ መብትን ነው። መምረጥ ይቻላል። ፕሬዚደንቱም እንግዲህ በየአራት አመቱ ይመረጣል እና ህዝቡ የሚጠይቃቸውና የሚያብላላቸው ነገሮች የምርጫ መወያያ ሊሆኑ ይችላሉ። እዚያ ላይ ነው እንግዲህ ህዝብ አዳምጦ ሰምቶ ይሆነኛል የሚለውን የሚጠቅም። እዛ ውስጥም እንግዲህ በምርጫ በኋላ ሆኖ በየጊዜው የተመረጠውን ሰው እንግዲህ ይሄን አርግ ይሄን አታርግ እያለ ይናገራል። ሂዶ ከቢሮ ይጠይቃል። የተመረጠው እንደገና ተመልሶ ወደ መረጠው ቦታ ሂዶ እንዲህ አርገናል ብሎ ሲናገር የዚያን ጊዜ ጥያቄ ይጠየቃል፣ በየስብሰባው ማለት ነው። እና ህዝቡ በየጊዜው የሚደረገውን ነገር ይሰማል፣ ይመረምራል። ምርጫ ሲመጣ ደግሞ በምርጫው የሚሆነውን ነገር ይወስናል።
የስልጣን መሰረትና ምንጭ ህዝብ ነው። ለዚህ ደግሞ ለራሱ ሲል ኃላፊነቱን ሊወጣ የተዘጋጀ ህዝብ ምርጫንና የምርጫ ጊዜን እንደ በዓል ይቆጥረዋል። ድምፅ የመስጠት የመምረጥ መብት በዩናይትድ ስቴትስ ታሪክ ውስጥ እጅግ የጎሉ ትግሎችና ትንቅንቆች የተካሄዱበት ሜዳ ነው። የዩናይትድ ስቴትስ መራጭ በምርጫው ደህንነትና በሂደቱና በውጤቱ ተአማኒነት አይደራደርም። ዩናይትድ ስቴትስ ውስጥ ለመምረጥ መብቃት በዜግነትም ይሁን በዕድሜ ታላቅ መታደል፣ የሕይወት ዘመን ምልክት ተደርጎ ይወሰዳል። ሁሉም ነገር ታዲያ ለመምረጥ ከመመዝገብና የድምፅ ካርድ ከመያዝ ይጀምራል። ኃይል ነውና። ካለበለዚያ አሜሪካውያን ሳይናገሩት የሚገነዘቡትን አንድ ቁም ነገር ላስታውሳችሁ።
እያንዳንዱ ሀገር የሚያገኘው የሚመጥነውን መንግሥት ነው።
ይቀጥላል።
ሰለሞንን እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶቻችን ተጠናቀዋል። ነገር ግን በቀሩን ጥቂት ደቂቃዎች ሙዚቃ
እናስደምጣችኋለን። እጅጋየው ሽባባው ነው የጋበዝኩት። ከሷ ጋር ለጥቂት ደቂቃዎች አብራችሁ ቆዩ። በኔ በኩል ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰላም፣ በደህና አደሩ። በነገው ምሽት መደበኛ ዝግጅታችን እንገናኛለን። ሰላም፣ በደህና አደሩ።